ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
አድማጮቻችን፣ ሁለተኛው ክፍል ፕሮግራማችንን ዜናውን በድጋሚ በማስተማት እንጀምራለን። በማስከተል ከፍኖተ ዲሞክራሲ ዝግጅት ክፍል ለወጣቶች የተላለፈ መልእክት። በመጨረሻም ጽንፈኝነትን በሚመለከት አእምሮ በለጠ ከአዲስ አበባ በላኩልን ጽሑፍ የጠቅላላ ፕሮግራማችን ፍጻሜ ይሆናል። ቅዳሜ የካቲት 17 ቀን የኦሮሞ ፌዴራል ኮንግረስ አመራር አባላት ወደ ነቀምት ሲያመሩ በመንገድ ላይ ታግተው በኋላ ወደ አዲስ አበባ መመለስ መገደዳቸውን በመቃወም ሰኞ የካቲት 19 ቀን በነቀምት ከተማ ከፍተኛ የተቃውሞ ሰልፍ ተደርጓል። ሰልፈኛው ወያኔ ይውደም፣ ዳውን ዳውን ወያኔ በሚል መፈክር ሲያሰማ የነበረ ሲሆን በየቦታው ጎማዎችን በማቃጠል መንገድ መዝጋቱና ተቃውሞውን መግለጹ ታውቋል። የወያኔ አጋዚ ጦር በህዝቡ ላይ የጥይት እሩምታ በመተኮስ ሰልፉን ለመበተን የሞከረ ሲሆን በማህበራዊ ሚዲያ ቢያንስ 5 ሰዎች መሞታቸው ቢገለጽም እስካሁን የደረሰውን ጉዳት ማረጋገጥ አልተቻለም። ወደ ከተማዋ የሚያስገቡና የሚያስወጡ መንገዶች ሙሉ በሙሉ መዘጋታቸውም ተዘግቧል። ቀደም ብሎ እንደተገለጸው 180 አባላት የሚገኙበት የወያኔው ጭምብል የሆነው ኢህአዴግ ምክር ቤት ሐሙስ የካቲት 22 ቀን ስብሰባ እንደሚጀምር የወያኔ ባለስልጣኖች ለዜና ምንጮች ከሰጡት መረጃ ማረጋገጥ ተችሏል። የምክር ቤቱ ስብሰባ ከሚነጋገርባቸው ጉዳዮች መካከል ባለፉት 6 ወራት የተከናወኑ ጉዳዮችን መገምገም፣ የኃይለ ማርያምን የስንብት ጥያቄ ተቀብሎ ማጽደቅና በሱ ምትክ የሚሾመውን ጠቅላይ ሚኒስትር መምረጥ ነው ተብሏል። በሚቀጥለው ጠቅላይ ሚኒስትር በኢህአዴግ ምክር ቤት ከተመረጠ በፓርላማው የማይጸድቅበት ምክንያት የለም ተብሏል። ኃይለ ማርያምን ለሚተካው ሰው ቦታ በኢህአዴግ አባል ድርጅቶች መካከል ሽኩቻ እየተካሄደ መሆኑን አንዳንድ ምንጮች ገልጸዋል። በሌላ በኩል የዶክተር አብይን ጠቅላይ ሚኒስትር መሆን የወያኔው ድርጅት እንደሚፈልግና የኦፍዴድ ሊቀመንበር ሆኖ እንዲመረጥ በእጅ አዙር የገፉት የወያኔ ባለስልጣኖች መሆናቸውን ለአገዛዙ ቅርብ የሆኑ ሰዎች ገልጸዋል ተብሏል። ጠቅላይ ሚኒስትር ሆኖ የሚሰየመው ግለሰብ ማንም ሆነ ማን ስልጣን በወያኔው ድርጅት ተጠቅልሎ እስከተያዘ ድረስ መሰረታዊውን የህዝብ የስልጣን ጥያቄ ሊመልስ የሚችል የለም ተብሏል። የወያኔ የሚኒስትሮች ምክር ቤት ተብየው ያወጀው አስቸኳይ ጊዜ አዋጅ ህዝቡ ያልተቀበለው መሆኑን ሰሞኑን በተለያዩ የአገሪቱ ክፍሎች የተካሄዱትና እየተካሄዱ የሚገኙት ህዝባዊ እንቅስቃሴዎች የተረጋገጠ ሲሆን በወያኔ ቁጥጥር ስር ያሉና የወያኔ ንብረት የሆኑ ክልላዊ ጋዜጦች ጭምር ተቃውሞ እያሰሙ መሆናቸው ታውቋል። በኩር የተባለው በአማራ ክልላዊ መንግስት ቁጥጥር ስር የሚሰራጨው ጋዜጣ በቅርቡ ባሰራጨው እትም አስቸኳይ ጊዜ አዋጁ ችግሩን ከምንጩ አይፈታውም በሚል ርዕስ አስቸኳይ ጊዜ አዋጁ ላይ ተቃውሞ ሐሳብ የሚገልጽ ዘገባ አስፍሯል። ይህም በወያኔው ድርጅት መካከል በአስቸኳይ ጊዜ አዋጁ ላይ ልዩነት መኖሩን ያሳያል። የወያኔው ፓርላማ አባላት አርብ የካቲት 23 ቀን በጉዳዩ ላይ ውሳኔ እንዲሰጡ ጥሪ ተደርጎላቸዋል። እነዚህ የፓርላማ አባላት አዋጁን እንዳያጸድቁት ከፍተኛ ርብርብ በሚደረግበትና ብዙዎቹም እንደማይደግፉት በገለጹበት ሁኔታ ኦህዴድ ቃል አቀባይ ፓርቲው የአስቸኳይ ጊዜ አዋጁን እንደሚደግፍ ለዜና ምንጮች በሰጠው ማብራሪያ ገልጿል። የተባበሩት መንግስታት ድርጅት ቅርንጫፍ ጽህፈት ቤቶች መንግስታዊ ያልሆኑ ድርጅቶችና አካባቢው አስተባባሪዎች ባካሄዱት ስብሰባ ያለውን የእርዳታ አሰጣጥ ሁኔታ የገመገሙ መሆናቸውን ባለፈው ሳምንት መጨረሻ ይፋ ካደረጉት ዘገባ ለማወቅ ተችሏል። ዘገባው በሚቀጥሉት 6 ወራት በኢትዮጵያ የምግብና የገንዘብ እርዳታ የሚያስፈልጋቸው ዜጎች ቁጥር 8 ሚሊዮን የደረሰ መሆኑን ገልጿል። ለሚቀጥሉት 6 ወራት 242 ሚሊዮን ዶላር ለእርዳታ እንደሚያስፈልግ ዘገባው ገልጾ የእርዳታ ስራ ችግሩን በመከላከልና በማቃለል ለችግሩ በአፋጣኝ ደራሽ በመሆንና ዝግጁነቱን ለማጠናከር እንዲሁም በብሔራዊ ደረጃ የእርዳታ አሰጣጥን በማጠናከርና በመልሶ ማቋቋም ላይ ትኩረት እንዲሰጥ አሳስቧል። በጊኒ ዋና ከተማ ኮናክሪ በቅርቡ የተደረገው የከተማ አስተዳደር ምርጫ ውጤት በመቃወም የተቃዋሚ ኃይሎች ሰልፍ ያደረጉ መሆናቸው ታውቋል። ሰኞ የካቲት 19 ቀን ባካሄዱት ከፍተኛ የተቃውሞ ሰልፍ በከተማዋ የተለያዩ ክፍሎች ጎማዎችን በማቃጠልና መንገድ በመዝጋት እንቅስቃሴ ያደረጉ ሲሆን ከፖሊስ ጋር በተፈጠረ ግጭት ጉዳት መድረሱም ታውቋል። በምርጫው የገዢው ፓርቲ አብዛኛውን መቀመጫ አግኝቶ ያሸነፈ መሆኑን የምርጫው አስፈጻሚ አካል ቢያስታውቅም ተቃዋሚዎች ምርጫው የተጭበረበረ መሆኑን በመግለጽ ተቃውሞ በማካሄድ ላይ ናቸው። በጊኒ ላለፉት 14 ዓመታት የከተማ አስተዳደር ምርጫዎች አለመደረጋቸው ታውቋል። እሁድ የካቲት 18 ቀን በኮንጎ ዋና ከተማ በኪንሻሳና በሌሎች ሁለት ከተሞች የካቢላን መንግስት በመቃወም በተካሄዱ ሰልፎች ቢያንስ 4 ሰዎች መገደላቸውን የዜና ምንጮች ዘግበዋል። በሶስቱም ከተሞች የቤተክርስቲያን መሪዎች ሰልፉን ያስተባበሩ ሲሆን በሁሉም ከተሞች የጸጥታ ኃይሎች በሰልፈኛው ላይ ተኩስ ከፍተው ጉዳት አድርሰዋል። በኮንጎ ከሚገኘው የተባበሩት መንግስታት ድርጅት የተልእኮ ጽህፈት ቤት በተገኘው መረጃ መሰረት ከሞቱት በተጨማሪ 47 ሰዎች መቁሰላቸውና ከመቶ በላይ መታሰራቸውም ታውቋል። ግማሽ የሚሆነው የደቡብ ሱዳን ህዝብ የረሃብ አደጋ ያንዣበበበት መሆኑን በቅርቡ ይፋ የተደረገ የጥናት ዘገባ ገለጸ። በተባበሩት መንግስታት ድርጅትና በደቡብ ሱዳን መንግስት ትብብር የተዘጋጀውና ሰኞ የካቲት 19 ይፋ የተደረገው ዘገባ በደቡብ ሱዳን 6 ሚሊዮን የሚሆን ህዝብ እርዳታ ያለማግኘት አደጋ ያለበት መሆኑን ገልጾ በተለያዩ ክፍለ ሀገሮች በ11 አውራጃዎች የሚገኘው 150 ሺህ በላይ የሚሆነው በረሃብ ምክንያት ህይወቱ አደጋ ላይ እንዳለም ገልጿል። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠቃለላል።
ፖለቲካ ትግልና ህዝባዊ አመጽ ፈለገ መንገድ በዛሬቱ ኢትዮጵያ። ዛሬ ከዘረኛና ጎሰኛው የውያኔ ገዢ ቡድን ጋር የሚደረገው የፖለቲካ ትግል በወለገብ መልኩ ከሀገር ህልውና ጋር የተሳሰረ መተሳሰርም ያለበት ህዝባዊ አመጽ ነው። የጠራ የፖለቲካ ራዕይና ህዝባዊ አመጽ የተሳሰሩ የአንድ አካል ሁለት ገጽታዎች ናቸው። የአገር ህልውና ጥያቄ ውስጥ በገባበት ሁኔታ ህዝብ በአጠቃላይ ሲበደል፣ ፍትህና ርትዕ ደብዛቸው ሲጠፋ፣ ሰብአዊ ሆነ ዲሞክራሲያዊ መብቶች የውሃ ሽታ ሲሆኑ፣ ትግሉ የፖለቲካ ትግል ብቻ ሳይሆን የትንሣኤ ህሊናም ትግል መሆኑን መገንዘብ የዜጎች ሁሉ ግዴታም ነው። ለፖለቲካ ትግልና የሞራል ጥያቄዎች ተለያይተው የሚቆሙ ሳይሆን እጅጉን የተያያዙና የተሳሰሩ ናቸው። ከራሳችን ከህሊናችን ጋር የምንኖርና ለህሊናችን ከቆምን ትክክለኛ ያልሆኑ ነገሮችን ያለመቀበል ግዴታ ይኖርብናል። ይህ ብቻ አይደለም፣ በአጠቃላይ የህዝብና የሀገር ህልውና ሲደፈር ተመልካች ሆኖ መፈረጅ አሊያም ሁኔታው እንዲባባስ በተቃራኒው ጎራ መንጎድ የህሊና ብቃት መጥፋቱን አመልካች ነው። መጥፎ አገዛዞች በአጠቃላይ እንደ ወያኔ ዘረኛና ጎጠኛ ጸረ ኢትዮጵያ ቡድን በተለይ ከህሊና ጋር ለመኖር የሚያስችሉትን ባህላዊና ፖለቲካዊ እሴቶችን ሁሉ ያጠፋል። ህዝብን እንደ ህዝብ የሚያስተሳስሩትን አስተሳስረውም ያኖሩትን መልከ ብዙ ታሪካዊና ባህላዊ ጸጋዎች ሁሉ እንዲጠፉ ይጥራሉ። በተቃራኒው ጥላቻ እንዲስፋፋ፣ ክቡር ህዝባዊ ባህል እንዲረክስ፣ በሽታ እንዲስፋፋ፣ ዜጋ ከቦታው እንዲፈናቀል፣ ሰው በሀገሩ እንደ ልብ ተዛውሮ እንዳይሰራና እንዳይኖር ቀን ከሌሊት ይሰራሉ። የወያኔ አፋኝና ዘረኛ ቡድን ራሱ ከፈለፈላቸው እሱን መሰል ጽንፈኞች ጋር በህዝብና በሀገር ላይ እያካሄዱ ያለው እረፍት የለሽ ዘመቻም ይህንኑ መሰረት ያደረገ ነው። ይህ ስለሆነም ዛሬ እየተካሄደ ያለው የፖለቲካ ትግል እነዚህን እሴቶች ሁሉ እንዳይጠፉ የማድረግና የማሳደግም ትግል ነው የምንለው። ዛሬ ወያኔ በሀገር ደረጃ እያስፋፋ ያለው የህሊና ውድቀትንና ዝቅጠትን ጭምር ነው። ተጠያቂነት የሚለው ቃል ከፖለቲካው መድረክ ጠፍቷል። አንደኛው ወንጀለኛ በሌላው እየተተካ መሄዱም፣ አገዛዙ ከላይ እስከታች በሙስና መዘፈቁም ይህንኑ የህሊና ዝቅጠትን አመልካች ነው። የፖለቲካው ትግልና ህዝባዊ አመጽ ያላቸውን የጠበቀ ግንኙነት ስናወሳ የዲሞክራሲ ስርዓት ለህዝባችን አስፈላጊነትን፣ የሰብአዊ መብት መከበርን፣ የህዝብን በፍትህና ርትዕ ፊት እኩልነት መቀበልን፣ ስለ ኢኮኖሚያዊ ሁኔታ መግለጫው የህዝብ ተጨባጭ አኗኗር መሰረት መሆኑን ስንናገርና መረሳት የሌለበት ትልቁ ቁም ነገር ሀገር የሚለው እውነት ነው። በበሰለ ፖለቲካዊ ቋንቋም ስለ ህዝብ ስናወሳ አገር የሚለው ቃል እምብርት ነው። የሀገርን ህልውናና ሉዓላዊነት ባልተቀበለ አስረሽ ምቹ የጥበትና የዘረኝነት ፖለቲካ በጎ ጸጋዎች ሁሉ የሚገኙ አይሆኑም። አገርና ህዝብን በተለያየ ኮሮጆ ከቶ ስለ ህዝብ መብት ስለ ዲሞክራሲ ማውሳት የሚሞከር አይደለም። የምናውሳው የምንታገለው ስለ ህዋ ወይም ስለ ጠፈር ሳይሆን በተጨባጭ ስቃይን እየተቀበለ ስላለው ዜጋና ኢትዮጵያዊው ህዝብ ነው። ወያኔ ቀዳሚ ጠላት መሆኑ ግልጽ ቢሆንም ከኢትዮጵያ ታሪካዊ ጠላቶች ጋር ቆሞ ወይም የወያኔን የዘርና የጎሳ ፖለቲካ ተከትሎ ለህዝብ ችግሮች መፍትሄ እናመጣለን ማለት ከምህረቱ ስቃዩን የሚያጠነክር ጉዞ ነው። ምን ነገር ያለበት እውነት ለዘመናት ስቃይና ደስታን በጋራ ተካፍሎ ታሪክና ባህል ፈጥሮ በጋራ ስለኖረው ህዝባችን ነው። የችግሮቹ ሁሉ መፍትሄም የጋራ እንቅስቃሴና ህዝባዊ አመጽ መሆኑን የካቲት አስተምሯል መስክሯል። ይህንን ሀቅ ለመረዳት የባዳንን ቤተ መጻሕፍት ማሰስ አያሻንም። ወያኔን እንቃወማለን የማለት ዋነኛ መግለጫ ኢትዮጵያዊነትን አጥብቆ ከመያዝ ጋር የተሳሰረ ነው። ከሻቢያም ጓሮ ይሁን ከምራባውያኑ ጓዳ ለኢትዮጵያ ህዝብ ችግር መፍትሄ መሻት አገልጋይነታችን ለማን ጥቅም እንደሆነ ተቋሚ ነው። ስለዚህ ከበርካታ ወቅታዊ መፈክሮች አንደኛውና ዋነኛው የሚለው መሆን አለበት። ዛሬ ያለንበት ሁኔታ ህዝባዊ አመጽን ተግባራዊ ማድረግ ነው። ይሞን አለበት የምንል ከሆነ ደግሞ የህዝባዊ አመጽን ባሪያት መመርመር ሊታለፍ የማይችል ግዴታ ነው። እነዚህን ባሪያት ከሞላ ጎደል ስናስቀምጥ ሀ ህዝባዊ አመጽ እርሾ ያስፈልጋል፣ ለ ህዝባዊ አመጽ የሚያስተሳስር ቋንቋ ያሻዋል ህዝብን ከህዝብ የሚያግባባ፣ አመሩሃ ህዝባዊ አመጽ አቀጣጣይ ችቦ ያስፈልጋል፣ መ ህዝባዊ አመጽን ከጽንፈኝነትና ከጥበት መጠበቅ ግድ ይላል፣ ሰ ህዝባዊ አመጽን ከአካባቢም ሆነ ዓለም አቀፍ ኃይሎች ተጽዕኖ ጣልቃ ገብነት መጠበቅ የግድ ነው፣ ረ ይሆኖ ግን የህዝባዊ አመጽን በተናጠል ወይም ህዝባዊ የፖለቲካ ትግል በአጠቃላይ ጠላትን ጠንቅቆ ከነ ዓላማው ጭምር በማወቅ ላይ ይመሰረታል። የኢትዮጵያ ህዝብ ዋነኛ ጠላት ስልጣን ላይ ያለው ዘረኛና ጎጠኛ ቡድን መሆኑን ዛሬ በሆድና ጥቅማ ጥቅም ከተገዛው ክፍል የባዳን ተልኮ ከተሸከመው አስመሳይ ተቋሚ በቀር ሊከራከር የሚችል ዜጋ የለም። ወያኔ ተቀዳሚና ዋነኛ ጠላት ነው ካለም ደግሞ የሀገርና የህዝብን ጠላት አጥብቆ መጥላት እንጂ እየጠሉ መውደድ አለመቻሉን መገንዘቡ የግድ ይሆናል። ይህ እየተካሄደ ያለው የፖለቲካ ትግል በአንድ በኩል የህሊና ተጠያቂነት ብቃት ባላቸውና የህሊና ዝቅጠት ውስጥ በተነከሩ መሃል የሚካሄድም ትግል ስለሆነ አጠቃላይ ትግሉ የህሊና ትንሳኤ ትግል መሆን መዘንጋት የለበትም። በፖለቲካው ትግል ቋንቋ፣ ስልትና ታክቲክ ዓላማን ከግብ ለማድረስ ያስችላሉ ተብለው የተነደፉ እንደ ትግል መሳሪያነትና እንደ ተጨባጭ ሁኔታው አስገዳጅነትም ሊያገለግሉ የሚችሉ ፖለቲካዊ አቋሞች ናቸው። ለምሳሌ የዲሞክራሲ ስርዓት በአንጻራዊነት ደረጃ ሰፍኖባቸዋል በሚባልባቸው የምዕራብ አውሮፓ ሀገሮች በህዝባዊ አመጽ አማካኝነት መንግስትን መለወጥ ግዴታ አይደለም። በሰላማዊ መንገድ ህዝብ መንግስትን በራሱ ድምጽ መለወጥ ስለሚችል አመጽ አስፈላጊ አይሆንም። በዘረኛ ጎጠኛ የወያኔ ቡድን እየተረገጠ ለሚገዛው የኢትዮጵያ ህዝብ ግን የተቀናጀና የተቀነባበረ ህዝባዊ አመጽ ሊታለፍ የማይችል ሁነኛ የትግል መሳሪያ ነው። የፖለቲካ ዓላማ ግን ግብን አመልካች፣ የትግሉን አንጻራዊ መዳረሻ ወይም የትግሉን ግብ ገላጭ ነው። አንድ የፖለቲካ ዓላማ ሲነደፍ ሁልጊዜም መነሻው ወይም ተመርኩዞት የሚቆመው የህብረተሰብን አጠቃላይ እድገት ቆልፈው በያዙት አበይት ችግሮች ላይ ነው። ለምሳሌ በሀገራችን ሁኔታ መሬት ላራሹ፣ የዲሞክራሲ ጥያቄ ካለገደብ፣ ህዝባዊ መንግስት የፍትህና ርትህ መከበር የሰብአዊ መብት መሟላት የሴቶች ሁለገብ መብት መከበር በነጻ የመደራጀት መብት የሃይማኖቶች እኩልነት መከበር ወዘተ ናቸው። አንድ ህዝባዊ የሆነ የፖለቲካ ድርጅት የትግል ኢላማዎቼ እነዚህ ናቸው ብሎ የሚነሳው እንዲሁ በዘፈቀደ ሳይሆን የህብረተሰቡን ሁኔታ ከነችግሮቹ በቂ ጥናት አድርጎ አመርቂ ግንዛቤ ከፈጠረ በኋላ ነው። የትግሉ ዓላማ ተብሎ የተወሰዱ መተክሎች የሚለዋወጡ የሚጣሉና የሚሻሻሉም አይደሉም። በየአቅጣጫው የተነሱት ከላይ የተዘረዘሩት ችግሮች በመሰረታዊነት እስካልተፈቱ ድረስ በቀጣይነት በትግሉ ዓላማነት የሚኖሩ ናቸው። አንድ የፖለቲካ ድርጅት ነኝ የሚል የትግል ዓላማዎቹ ችግሮቹ በመሰረታዊነት ሳይፈቱ የሚለቅ ወይም የሚቀየር ከሆነ አለም ዓላማዎቹን በሰነድነት አስቀምጦ በተግባራዊ እንቅስቃሴው አራምባና ቆቦ የሚረግጥ ከሆነ ህዝባዊና ሀገራዊ ተልእኮ እንደሌለው ተጨባጭ ማስረጃ ናቸው። የድርጅቶችም ሁነኛ መለኪያ የያዙት ዓላማና ከዚህ ተያይዞ ያለ እንቅስቃሴያቸውን መመርመር የሚባለውም ለዚህ ነው። የትግል ስልትና ታክቲክ ብለን የምንገልጸው ግን ከዚህ ለየት ባለ መንገድ የሚታይ ነው። የትግል ስልትና ታክቲክ የትግሉ ዓላማ እንዳለ ሆኖ በትግል ሂደት ውስጥ የተወሰኑ መሸጋሸጎች አለም መጠነኛ ለውጦች የተከሰቱ ከሆነ ስልትና ታክቲክ ለዛ የተሸጋሸገ ወይም የተለወጠ ሁኔታ ሊያገለግሉ በሚችል ደረጃ መለወጥ ይቻላል። ይህ ሊሆን የሚችለው ወደ ዋናው ዓላማ መዳረሻ ሁኔታዎችን ያመቻቻል ሊያፋጥናል ተብሎ ከታመነበት ተጨባጭ ሁኔታውም ያንኑ አመልካች ከሆነ ማለት ነው። የትግሉ ዓላማ ግን የዓላማው መሰረትና መነሻ የሆኑት ሀገራዊና ህዝባዊ ችግሮች እስካልተፈቱ ድረስ ሊለወጡ አለመቻላቸውን መረዳት በጣም ጠቃሚ ነው። የትግሉ ዓላማ ግቡን እስኪመታ ህብረተሰባዊ ችግሮች እስኪፈቱ ውጣ ውረዶች ይኖራሉ፣ መስዋዕትነት ይከፈላል፣ ጠላት በርካታ መሰናክሎችን ይፈጥራል ወዘተ መልሱ አዎን ነው። የታጋዮች ግዴታስ በዚህ መሰል ሂደት ውስጥ ምን መሆን ይኖርበታል? አዎ፣ በትግል ውስጥ ዘርፈ ብዙ ችግሮች ይከሰታሉ፣ ውጣ ውረዶችም የበዙ ሊሆኑ ይችላሉ። ነገር ግን የህዝብ መሰረታዊ ችግሮች እስካልተፈቱ የትግሉ ዓላማ ግቡን እስኪመታ እኛም አለን፣ ህይወታችንም ለትግሉ ለህዝባችንና ለሀገራችን ነው የሚለው ብቻ ነው። የቀደመው ለትግሉ ነው ህይወቴን መዝሙር እየዘመሩ ለሀገርና ለህዝብ ፍቅር የተሰው ጓዶች ያወረሱን የታሪክ ቅርስም ይህንን ሁኔታ አመላካች ነው። የነሱም የጀግንነት ዓላማ አንግቦ ወያኔን ከነግሳንግሱ ከስልጣን ማሰናበት ወደ ከርሰ መቃብሩ ማውረድ ግዴታና ኃላፊነት ዛሬ ያለው ትውልድ ተልእኮ ነው። በአጠቃላይ መልኩ የትግል ስልት ስትራቴጂ ይህንን መንገድ መርጣለው ወይም አልመርጠውም በሚል ዘይቤ ድርጅቶች በዘፈቀደ የሚመርጡት ጉዳይ ሆኖ መወሰድ የለበትም። አንድ በቅድሚያ የሚወሰደው ስልትና ታክቲክ የትግሉ ዓላማ ለማራመድ ይረዳል ወይስ ይጎዳል የሚለው መሰረታዊ ጥያቄ በአግባብ መመለስ አለበት። ሁለት በስልጣን ላይ ያለው ጸረ ህዝብና ጸረ ኢትዮጵያ ቡድን ባህሪ ተፈጥሮና ዓላማ መርምሮ ማወቅና መገንዘብ ይጠይቃል። ከዚህ በተጨማሪም ትግሉን የሚረዱ ወይም ሊጎዱ የሚችሉ ተቋሞች፣ የስለላና ወታደራዊ መዋቅሮች፣ የገንዘብና የትራንስፖርት የምርጫ ቦርድ ወዘተ በማን ቁጥጥር ስር እንዳሉ መገንዘብ ወሳኝነት ይኖረዋል። 3 የትግሉን ዓላማ ከግብ የማድረስ ጥያቄ የዚህ ዘረኛ ሀገር አጥፊ ቡድን ዓላማ በማወቅ ብቻ የሚወሰን አይደለም። ከአካባቢ ሀገሮችና ከውጭ ኃይሎች ጋር ያለውን ግንኙነትና ትስስር በሚገባ በመመርመር የትግሉ አጋር ሊሆኑ የሚችሉትን ጠንቅቆ ማወቅ ጠላት ሆነው ሊቆሙ የሚችሉትን ማራቅን ሁሉ ያካትታል። ይህ ለአካባቢ ሀገሮችና ለውጭ ኃይሎች ብቻ የምንጠቀምበት መለኪያ አለመሆኑ በአግባብ ሊታወቅ ይገባል። በአገር ቤትም ህዝብን የሚከፋፍል ጽንፈኛ መንገድ የሚከተሉ የመገንጠል ጥያቄን እንደ መፍትሄ የሙጥኝ ያሉ ወያኔ የፈለፈላቸው ጸረ ህዝብ ተለጣፊዎች ከሻቢያ በመተባበር መብትና ዲሞክራሲ እናላብሳለን ባዮች ወዘተ በትግሉ ሂደት ቦምፊ ተጣርተው መወገድ ይኖርባቸዋል። ኢያፓ የሀገሪቷን ተጨባጭ ሁኔታ አጥኖ በስልጣን ላይ ያለውን ዘረኛና ጎጠኛ ቡድን ዓላማና ተልዕኮ አገናዝቦ የዝባችንን የስቃይና የሰቆቃ አድሜ ለማሳጠር ሁለገብ የትግል ስልት በመጠቀም ዝባችንን ሀገር አቀፍ ለሆነ ህዝባዊ አመጽ ማዘጋጀት አማራጭ የሌለው ወቅታዊ የትግል ስልት መሆኑን በይፋ ገልጿል። ህብረት ከማን ጋር ለሚለው ጥያቄም ህብረት የህዝብን አንድነትና ዲሞክራሲያዊ እኩልነት መሰረት አድርገው ለኢትዮጵያ ሀገራዊ ሉዓላዊነት ከመታገሉ ኃይሎች ጋር ብቻ መሆን እንዳለበት ገልጾ ይፋ መግለጫም አውጥቷል። እምነቱንም አንጸባርቋል። ይህን መሰረት ያደረገ ህብረትም በአገር ቤት በተጨባጩ የትግል ሜዳ ተጨባጭ ህልውና ካላቸው ድርጅቶች ጋር መሆን እንዳለበትም አስምሮበታል። ሁለገብ የትግል ስልት የሚለውን ወቅታዊ የትግል ዘይቤ ሆነ አገር አቀፍ የተደራጀና የተቀናጀ ህዝባዊ አመጽ የሚሉትን የትግል መርሆች ወደ ኢትዮጵያ የፖለቲካ መድረክ ያስገባቸው ገና ከጅምሩ ኢያፓ ነው። ዛሬ ዝብርቅርቅ ባለው የኢትዮጵያ ፖለቲካ ተቋሚ ነን የሚሉ ይህንን መፈክር አንግበናል ሲሉን እየሰማን ነው። ካለ ካርበን ኮፒ በማድረጋቸው የምንቆጭ ባይሆንም አቋማቸውን ተልኳቸውን ለመመርመር ግን እንገደዳለን። ዘረኛውንና ጎሰኛውን ወያኔን በናቅፋ ፈጥሮ በደደቢት አሳድጎ ኢትዮጵያን ለመከራ የዳረገውን የኢትዮጵያ መሰረታዊ ጠላት ሻቢያን እያሞገሱ ሁለገብ ትግል ሲሉን ለባዳን ኃይሎች መሳሪያ በመሆን ከወያኔ ወግነው ኢትዮጵያን እየወጉ እንደገቡና በወያኔም ተሹመው እንደነበር እያወቀን በ1997 ምርጫም ሰርገው በመግባት ቅንጅትን አፈራርሰው የዘታቸውን ሳይሆን ቅርጻቸውን ለዋውጠው ብቅ ማለታቸውን ህዝባችን ያወቀው ኤርትራ ነጻ ወጣች ኢትዮጵያም ወደ በለሽ ሆነች ሲባል የወያኔ መልእክተኛ በመሆን ለሻቢያው ኢሳያስ አፈወርቄ እንኳን ደስ ያለን ብለው እቅፍ አበባ ሲያበረክቱ በሻቢያ ቴሌቪዥን ባይናችን የተመለከትነው ከህሊናችን ሳይፋቅ እየቆረቆረን ሳለ ዛሬ ሁለገብ ትግል ሲሉን እንድንቀበል ይታሰብ ይሆን? በዋናነት ግንዛቤ ማግኘት ያለበት ትልቁ ቁም ነገር አንድ ሀገራዊ ህዝባዊ የሆነ ድርጅት ትኩረቱን ማድረግ ያለበት ከህዝብ መገናኘት የሚለው ነው። ወያኔም ሆነ ሌሎችም አምባገነን ስርዓቶች ቀዳሚ ጥረታቸውና ፍራቻቸው ይህን መሰሉ ድርጅትና ህዝብ እንዳይገናኙ ነው። ይህን የመሰለ ክቡር ህዝባዊ ዓላማና ተልዕኮ የተሸከመ ድርጅት ህዝብን ካገኘ ህዝብ ይወያያል፣ በእቅድ ይደራጃል። የጎሰኛውና ጸረ ኢትዮጵያዊው የወያኔ ቡድን ውሸቱ ጭምር ለምን ዓላማ እንደሆነ ተጠርጥሮ ይወጣል። የከተማው ነዋሪ ከገጠሩ፣ የደጋው ከቆላው፣ ሰራተኛው ከወርሳደሩ፣ አባዎች ከወጣቶች፣ ሴቶች ከወንዶች በሀገራዊ ጉዳዮች ላይ ይወያያሉ፣ ይመክራሉ። በሐሳብና በዓላማ ጭምር ይተሳሰራሉ። ይህን መሰሉ ሁኔታ እያደገ መምጣት የፖለቲካ ኃይል ሚዛንን እያዛባ ህዝብ በያቅጣጫው አልገዛም አልንበረከክም ስሜት እያጎለበተ ለተቀናጀ ሀገራዊ ህዝባዊ አመጽ ድልድያል ይፈጥራል። ህዝብን ባለሙሉ መብት ለማድረግ የሚጓዝ የፖለቲካ ድርጅት ረጅሙ ጉዞ ብዙ ውጣ ውረድ እንዳለው ያውቃል። በዚህ መሰሉ እልህ አስጨራሽ ጉዞ ውስጥ ወደ ህብረት መግባት ያለባቸው ድርጅቶች ሁሉ ረጅሙን ጉዞ የሚዘልቁ ናቸው ማለት ግን አይቻልም። ዋናው ቁም ነገር በትግሉ መሰረታዊ ዓላማዎች ላይ የማያጠራጥር አቋምና መግባባት መኖር ነው። ለምሳሌ በህዝብ አንድነትና ዲሞክራሲያዊ እኩልነት ላይ የተመሰረተን ሀገራዊ አንድነት መቀበል ወያኔ ግንባር ቀደም ጠላት መሆኑን አውቆ እሱን ማስወገድ ላይ የጠራ አቋም የባዳን ተልኮና ፍላጎት አስፈጻሚነትን እንትፍ አርጎ መጥፋት ይጠይቃል። በአጠቃላይ ስለ ፖለቲካ ትግልና ስልት ስናነሳ ስለ ውድ ሀገራችን መደፈርና ስለ ህዝባችን ስቃይና ሰቆቃ ስንናገር የማናልፈው ወጣቱ ትውልድን ነው። ወጣቱ ትውልድ አገር ተረካቢ ነው ስንል ደግሞ ወጣቱ ያለበትን ሁኔታ ማጥናት መመርመር ግዴታ ነው። ወጣቱ የሀገሪቱ ዋነኛ ሴት ነው ቢባል ማጋነን አይሆንም። ዘረኛው የወያኔ ቡድን ገና የፖለቲካ ስልጣን በእጁ ካረገበት ጊዜ ጀምሮ በወጣቱ ትውልድ ላይ የፈጸመው በደልና ግፍ መስፈርት የማይገኝለት ነው። ወጣት ሰራተኛ፣ ወጣት ተማሪ፣ ወጣት አርሶ አደር፣ ወጣት ሴቶች በግፍ ለስደት ሲቃ ተዳርገዋል። ለክፉ ስራ አጥነትና አልባሌ ባህል ተጋልጧል። ገሚሶቹ በግዴታና በወያኔ የዘር ፖለቲካ ኮታ ወደ ውትድርና እየተወሰዱ ወደ ሶማሌ፣ ሱዳን ሌሎችም ስፍራዎች እየተላኩ አንገታቸው እየተቀላ ወደ ህንድ ውቅያኖስ በየበረሃው ተጥለዋል። ወያኔ በነሱ እልቂትና ስቃይ በብዙ ሚሊዮን የሚቆጠር የትርፍ ትርፍ አካብቶባቸዋል። ወያኔ በፈጠረው የዘርና የጎጥ ፖለቲካ ወጣቱ በአገሩ የተለያየ ክፍል እየተዘዋወረ የሥራ ዕድል እንዳገኝ ተደርጓል። የዕለት ተዕለት ኑሮን ማሸነፍ ባልቻለበት ሁኔታ 1 ለ5 1 ለ7 በሚል የጭቆና ሰንሰለት አስተሳስሮ በገዛ እናትና አባቱ እትና ወንድሞቹ በሰፈሩ ነዋሪ ጭምር የወያኔ ጆሮ ጠቢ ሆኖ እንዲያገለግል ግዴታ ተጥሎበታል። አገር መረከብ የማይችል የመግባቢያ ቋንቋ ያጣ በፍላጎትና በአላማ ያልተሳሰረ በህሊናዊ አመለካከቱ ያልዳበረ ወጣት በመፍጠር አገር ተረካቢ ትውልድ እንዲጠፋ ማድረግ የወያኔ መሰረታዊ አላማ ከሆኑት አንደኛው ሴራ ነው። ዛሬ ባለንበት የግፍ ዘመን ወጣቱ ሰው ማን ነው የሚለው ጥያቄ በሚገባ ታይቶ ሞት ለወያኔ እንብኝ ለሀገሬ የሚል ንቃተ ህሊናው የዳበረ ወጣት ትውልድ የወያኔን ቀብር ማጣደፍ አለበት። በፋሽስቶች የጨነገፈውና የ66 ዓመተ ምህረት ህዝባዊ አብዮት በዚህ አቋያ የተወው ምስክርነት በቀላሉ የሚገመት አይደለም። ይህን አስመልክቶ
ወጣቱ ምን ይላል? ወጣቱ ሰው ማን ነው? በድሜ ገና ለጋ አዲስ ሁሉ የሚያምረው በጨለማም ይጓዝ ብርሃንን ያላየው ግራቀኙን ሳያይ የሚንከራተተው የጋቱትን ሁሉ የሚመገምገው ህይወትና ደሙን የወያኔ አገዛዝ የትም የሚያስረጨው አረ ለመሆኑ ወጣቱ ምን ይላል? ወጣቱስ ሰው ማን ነው? ፖለቲካ ሰዓት ነው የሚል ከንቱ ቋንቋን ፍልስፍና አድርጎ በየቡና ቤቱ የሚንዘባነነው የቦይ ውሃ ሆኖ የትም የሚፈሰው በወያኔ ሥራ ተቀይዶ ያለው አረ ለመሆኑ ወጣቱ ምን ይላል? ወጣቱ ሰው ማን ነው? ወይስ ህዝብ አገሬን ብሎ ሰከን ባለ አእምሮ አማትሮ የሚያየው ሲያጠቡም የሚያሰፋ ሲያላሉም የሚወጥር በጨለማም ቆሞ ሐሰት እርሜ ብሎ እውነት የሚናገር ሰላምን ለማምጣት ብርሃንን ለማየት እጅግ የሚጓጓ ካለፈው ለመማር ለማወቅ የሚጥር ወጣቱ ምን ይላል? ወጣቱስ የቱ ነው? ህዝቡን ኃይሌ ብሎ ውስጥ ለውስጥ የሚነድ በጅም አይጨበጥ የሚያቃጠል እሳት የበፊተኛው ነው ወይስ የኋለኛው የትኛው ነው ወጣት? በእድሜው ገና ለጋ አዲስ አፍቃሪ ነው ወይስ ከዚህ ተልቆ ወጣት የሚለው ቃል ሌላ ትርጉም አለው? ገና ከጅምሩ ቃል ኪዳን የገባች ቃሏን ለመጠበቅ አገር ለመታደግ ህዝብና አገሯን ከመብት አስተሳስራ ቁልቁለት ዳገቱን ሳትንበረከከው በድፍረት ይወጣች ዛሬም ጸንታ ያለች ባለፈው ትግልም ህይወት የነበረች የጽናት መሰረት ትግል ያስተማረች እችናት ወጣቷ ወይስ ሌላኛዋ? ለወያኔ ሴራ ራሷን የሰጠች በወርቅ ተሽቆጥቁጣ ውስኪ እየተራጨች ላልባሌ ባህል በወያኔ ግቢ የወሲብ ያደረች
የካቲቱን ራእይ የተላበሰና ተደራጅቶ የቆመ ወጣት ትውልድ ዛሬም እውን መሆን አለበት።
አድማጮቻችን ከፍኖተ ዲሞክራሲ ጋር ለሚደረጉ ግንኙነቶች በመልእክት ሳጥን ቁጥር 733337 ዋሽንግተን ዲሲ 20056 USA በኢሜይል አድራሻችን efdpu@aol.com በፌስቡክ አድራሻችን ፍኖተ ዲሞክራሲ ፍኖተ ርዕይ መጠቀም የምትችሉ መሆኑን እንገልጻለን።
አድማጮቻችን በማስከተል አእምሮ በለጠ ከአዲስ አበባ የላኩልንን እናሰማለን። ጽንፈኝነት የጥቂት ጠባብ ቡድኖች እብደት እንጂ የህዝብ አይደለም። የኢትዮጵያንና ህዝቧን የወደፊት ዕጣ ፈንታ ለመወሰንና ትልሞችን ለማቀድ የህዝቡን ታሪካዊ፣ ስነልቦናዊ፣ ኢኮኖሚያዊ፣ ባህላዊና መልክዓ ምድራዊ ትስስሮችን መገምገምና ትክክለኛ ግንዛቤ መያዝን ይጠይቃል። ህዝቡ በጋራ ያሳለፋቸውን የመከራና የደስታ እንዲሁም የጋራ ሀገሩ የሆነችው ኢትዮጵያን ለመገንባት ያለፈባቸውን ውጣ ውረዶችና የከፈላቸውን መስዋዕቶች ሁሉ መለስ ብሎ መቃኘት እጅግ አስፈላጊ ጉዳይ ነው። የትናንትናው ታሪካችን ለዛሬው የዛሬው ደግሞ ለነገው ሁለንተናዊ ትልሞቻችን ትልቁ መንደርደሪያና ግብአታችን ነውና የኢትዮጵያ ህዝብ በአገሩ ላይ በውጭ ወራሪዎች በተደጋጋሚ መጠቃቱና የተሰነዘሩበትን ተደጋጋሚ ጥቃቶችን በኢትዮጵያ ብሔረተኝነት እየመከተ በድል መመለሱ ወራሪዎችንም የማይከዱትን እውነታና የታሪካችን ገጽታ ነው። የውስጥ ፈላጭ ቆራጭ ገዢዎችም የስልጣን ጥማትና ፍላጎታቸውን እውን ለማድረግ የርስ በርስ ፍልሚያዎችን በተለያዩ ጊዜያቶች አካሂደዋል። ለጭፍን የስልጣን ጥማት የተደረጉ የገዢዎች የርስ በርስ ጦርነቶች የሚኮነኑና የሚወገዙ ሲሆኑ የዛሬዋን ኢትዮጵያ ለመገንባትና ከጥቃት ለመከላከል የተደረጉ ጦርነቶች በአንጻሩ ገንቢነታቸውን መቀበልም የግድ ይሆናል። በኢትዮጵያ ላይ በተቃጡ የውጭ ወራሪዎችም ሆነ በስልጣን በሰከሩ የውስጥ ፈላጭ ቆራጭ ገዢዎች የተለኮሱ የእርስ በርስ ጦርነቶች ትልቁን ዋጋ የከፈለው ብዙሃኑ የኢትዮጵያ ህዝብ ነው። በሁሉም አይነት ጦርነቶች ብዙሃኑ ህዝብ የህይወት መስዋዕትነትን ከፍሏል። ንብረቱን ተዘርፏል። ሰብዕናውን ተገፏል። ሰላሙንም አጥቶበታል። የኢትዮጵያ ህዝብ የውጭ ወራሪዎችን ለመመከትና ለመመለስ ህብረቱንና አንድነቱን አጠናክሮ ጥቃቱን አክሽፏል። ነጻነቱን ያላስደፈረ የጥቁር ህዝብ የነጻነት ተምሳሌት ተደርጎ በታሪክም ተመዝግቦለታል። የኢትዮጵያ ህዝብ ከራሱ አልፎ በርካታ የዓለማችን አገራት ህዝቦች ትግል ለነጻነት ይበቃ ዘንድ ከጦር ሜዳ እስከ ዲፕሎማሲያዊ መድረኮች ድረስ ተጋድሎውንና አስተዋጽኦውን አበርክቷል። እንዳለመታደል ሆኖ የኢትዮጵያ ህዝብ የውስጥ ፈላጭ ቆራጭ ዘረኛ ገዢዎች ሴራና ጭቆና መላቀቅ አልቻለም። ዛሬም እንደ መዥገር ተጣብቀውበታል። ከአብራኩ በወጡ ገዢዎች እየተመዘበረ ይገኛል። ሰብዕናው ተገፏል። በእነዚሁ ጨካኞች እየተጨፈጨፈ ይገኛል። በእስር በእስርም ይማቅቃል። ሊያስተምሩት፣ ሊደግፉት ሊለውጡት የሚችሉ ወገኖቹ ወደ ተለያዩ የዓለም ጫፎች በስደት ተበትነዋል። ኢትዮጵያ ለባዕድ ወራሪዎች ሳትንበረከክ የነጻነት ተምሳሌት ያልተባለችውን ያህል በውስጥ ገዢዎቿ ዛሬም እንደ ተረገጠችና እንደ ታፈነች ትገኛለች። ከለዋኋላዋ የተፈጠሩ አገራት እየጣሏት ሌላው ዓለም ወደ ደረሰበት የእድገት ጥግ ሲንደረደሩ የእኛው ጉዞ የኋሊት ሆኗል። ድህነትና ኋላ ቀርነት ተምሳሌት ሆነናል። አንበሳ ሲያረጅ የዝንብ መጫወቻ ይሆናል እንደሚባለው የታሪካዊቷ ኢትዮጵያ ህዝብ በኢትዮጵያዊ ብሔረተኛነቱ የማይበገር የነበረውን ያህል ዛሬ በጎጠኞችና ከፋፋዮች እጅ ወድቋል። የትናንትናውን የመከራና የጨለማ ህይወት የኢትዮጵያ ህዝብ አንድነቱንና ታሪካዊ ትስስሩን ጠብቆ ተጉዞበታል። የአብሮነት ስነ ልቦናውንና ኢትዮጵያዊ ብሔረተኝነቱንም ለማንም አሳልፎ ሳይሰጥ እስከ ዛሬ መድረሱ የታሪኩ አሻራ ነው። ወያኔና መሰል ከሃዲዎች እንደሚሉት ኢትዮጵያ በመቶ ዓመታት የታሪክ ሂደት የተፈጠረች አይደለችም። ኢትዮጵያ ባለረጅምና ያኩይ ታሪክ ባለቤት የሆነች ጥንታዊት አገር ናት። ይህ ረጅም ታሪክና ጂኦግራፊያዊ ግዛቷ ደግሞ የአንድ ነገድ ወይም ብሔር ብቻም አይደለም። ኢትዮጵያ በጠንካራ ኢትዮጵያዊ ብሔረተኝነት ላይ የተገነባችና ከ80 በላይ የሚገመቱ ብሔር ብሔረሰቦች ጥምረትና ትስስር ላይ የቆመች ታሪካዊ አገር ነች። በኢትዮጵያ የረጅም ታሪክና በህዝቦቿ መስተጋብር ውስጥ ከጠባብ ብሔረተኛነት ወይም ጽንፈኝነት ይልቅ ኢትዮጵያዊ ብሔረተኛነት የገዘፈና የጎላ የታሪክ ቦታ አለው። የኢትዮጵያን ህዝብ ታሪካዊ ትስስር
የህዝብ አንድነትንና የአብሮነት ጽናትን ታሪካዊ ጠላቶቻችንና የውስጥ ምንደኞች ቢክዱትም የውጭ ተማራማሪዎች ሳይቀሩ በበቂ ማስረጃዎች ያረጋግጠውታል። ኢትዮጵያ በቅድመ ቅኝ አገዛዝ ዘመን በነበረው የፖለቲካ አደረጃጀት አንጻር ስትመዘን በዘር ወይም በብሔር ብሔረሰብ ወይም በነገድ አደረጃጀት የምትገለጽ አገር እንዳልነበረች አረጋግጠዋል። ኢትዮጵያ በውስጧ ለተፈጠሩ የተለያዩ ብሔር ብሔረሰቦች የጋራ አገር ነበረች። ከነዚህ የተለያዩ ህዝቦች የበቀሉ በተለያዩ አጋጣሚዎች ወደ ፖለቲካ ስልጣን ወይም ንግስና የወጡ እንደነበሩ ቀደምት ታሪካችን ይመሰክራል። በመሆኑም ኢትዮጵያ የራሷ መንግስታዊ ስርዓት የመሰረተች ጥንታዊ አገር መባሏ ከሌሎች የአፍሪካ አገራት ልዩ የሚያደርጓት ታሪኳ መሆኑን የተለያዩ የታሪክ ተመራማሪዎች አረጋግጠውታል። አንድ የማይካድና ከዚህ ላይ ሊጠቀስ የሚገባው የታሪክ እውነታ አለ። በዚህ በረጅም የኢትዮጵያ ታሪክ ሂደት ውስጥ ኢትዮጵያ ለብዙሃኑ ዜጎቿ የሲኦል መሬት ለጥቂቶች ገዢ ቡድኖችና በዙሪያቸው ለተሰለፉ አሸጋጆቻቸው ደግሞ ገነታዊ ምድር እንደነበረችና ዛሬም ይኸው እውነታ እጅግ አሰቃቂና አስከፊ በሆነ ሂደት ውስጥ መቀጠሉ ነው። ከ1950ዎቹና ከ60ዎቹ ዓመታት ጀምሮ በኢትዮጵያ ሉዓላዊነትና እንዲሁም በህዝብ ትስስር አብሮነት ላይ በውጭ ጠላቶቻችንና በውስጥ ከሃዲዎች የተቀናበረ የማፍረስ ሴራ መሸረቡን ታሪክ አይክደውም። ለዚች ባለረጅምና ጠንካራ አገር መመስረት ዋነኛ መሰረቱ ኢትዮጵያዊ ብሔረተኛነትና የህዝብ አብሮነት መሆኑን በውል የተረዱ ጠላቶቻችን ይህንን ማዳከም የሚችሉባቸውን ዘዴዎች ማውጠንጠን ጀመሩ። ለዚህ ደግሞ በአእምሯቸው ሳይሆን በስሜትና በጥቅም የሚነዱ ጽንፈኛ አቋም አራማጆችን ማዘጋጀት ምርጫቸው ነበር። ኢትዮጵያዊ ብሔረተኝነትን ለማዳከም በብሔር፣ በቋንቋ፣ በሃይማኖት ወዘተ መከፋፈልን እንደ ዘኔ በመጠቀም ስራዬ ብለው ተያያዙት። በዚህ መሰረትም ካለፉት 40 ዓመታት ወዲህ የብሔር ድርጅቶች እንደ አሸን መፍላት ጀመሩ። ኢትዮጵያ አንድነት ዙሪያ በሚፈጠር ዴሞክራሲያዊ ስርዓት እውን መሆን ችግራችን ይፈታል ብለው ከሚያምኑና ከሚታገሉ እስከ መገንጠልና ኢትዮጵያዊ አይደለንም እስከ ማለት የደረሰ ጽንፈኛ አቋም የያዙ የብሔር ድርጅቶች ተፈጠሩ። ከዚህ ላይ የብሔሮች ጥያቄ በኢትዮጵያ ውስጥ መነሳት አለበት ወይስ የለበትም የሚል መከራከሪያ ነጥብ ሊነሳ የሚገባው ጉዳይ ሊሆን አይችልም። የብሔሮች ጥያቄ መነሻው የዴሞክራሲ የፍትህና የእኩልነት እጦት ነውና፣ በመሆኑም የብሔር ጥያቄ የዴሞክራሲ ጥያቄ ነው። መፍትሄውም የዴሞክራሲ እና የእኩልነት ስርዓት በተግባር እውን መሆን ብቻ ነው። በብሔሮች ጥያቄ ላይ የሚነሳ ክርክር ወይም አለመግባባት ሊፈጠር የሚችለው በአፈታት ዘዴው ላይ ብቻ ነው። የብሔሮች ጥያቄ አነሳሱና ግቡ እንዲሁም የመፍትሄ መፍቻ ቁልፉ ከሀገሪቱ ተጨባጭ ሁኔታዎች የመነጨ ከሆነ ዴሞክራሲያዊ ጥያቄ ሲሆን፣ ከሀገሪቱ ተጨባጭ ሁኔታዎች ተጻራሪ ሆኖ ከተነሳ ጸረ ዴሞክራሲ ብቻ ሳይሆን አፍራሽም ይሆናል። ከሀገራችን ተጨባጭ ሁኔታም ስንነሳ በኢትዮጵያ አንድነት ዙሪያ በሚፈጠር ዴሞክራሲያዊ ስርዓት እኩልነታችን ይረጋገጥ ብለው የተነሱ የብሔር ጥያቄዎች ዴሞክራሲያዊም ገንቢም በመሆናቸው አከራካሪ ሊሆኑ አይችሉም። ነገር ግን እንገነጠላለን፣ ኢትዮጵያዊ አይደለንም፣ በኢትዮጵያዊነታችን እንደራደራለን፣ ወይም ለእኛ ብሔር ነጻነት ሲባል አገሪቱ መበታተንና መፈራረስ አለባት እስከ ማለት የደረሱ የብሔር ጥያቄዎች ጸረ ዴሞክራሲ፣ ጸረ ሰላምና አፍራሽነታቸውም የሚካድ ሊሆን አይችልም። ጸረ ዴሞክራሲ፣ ጸረ ሰላም ወይም አፍራሽ የሚያስብላቸውም የአገሪቱ ህዝብ በታሪክ፣ በስነ ልቦና፣ በኢኮኖሚ፣ በባህል፣ በመልክዓ ምድር፣ በተፈጥሮ ሀብት ወዘተ የተሳሰረ የመሆኑ ምስጢር ነው። ኢትዮጵያ ህዝብ ከነዚህ መልካም አገራዊ የጋራ እሴቶች መሆናቸውን የተቀበለና ያመነ ህዝብ በመሆኑ ነው። በኢትዮጵያ ህዝብ እነዚህ የጋራ እሴቶቹ የጋራ ጥቅሞቹ እንጂ መጎጃዎቹ አድርጎ አይመለከታቸውም። ኢትዮጵያ ህዝብ የረጅም ዘመናት ስቃይ፣ ድህነት፣ ኋላ ቀርነት ወዘተ ዋነኛ መንስኤው የዴሞክራሲያዊ ስርዓት እጦት ነው። የፍትህ፣ የእኩልነትና የነጻነት እጦት ነው። የመገንጠል ጥያቄ በሰላም የማይጠናቀቅና አካባቢያዊ አለመረጋጋትን የሚፈጥር በመሆኑም ጸረ ሰላም ያሰኘዋል። ስለዚህ በስነ ልቦና፣ በባህል፣ በኢኮኖሚ፣ በጋብቻ፣ በጉርብትና፣ በስራ፣ በመከራና በደስታ ተሳስሮ ያለን ህዝብ መነጣጠል በምንም አይነት መስፈርት ዴሞክራሲያዊ ወይም ፍትሃዊ ጥያቄ ሊሆን አይችልም። የኢትዮጵያ ህዝብ ለረጅም ዘመናት በፈላጭ ቆራጮችና አምባገነን ገዢዎች ባደረሱት ግፍና ሰቆቃ በአገሩ ላይ አክርፎ የማያውቅ ህዝብ መሆኑ እንዲሁም አንድም ጊዜ የህዝብ ለህዝብ ግጭቶች ተደርገው አለማወቃቸው ሌላው የመገንጠል ጥያቄ ከአገሪቱ ተጨባጭ ሁኔታ ያፈነገጠ መሆኑን ጠቋሚ ማረጋገጫ ነው። በተከታታይ የተሰነዘሩበትን የውጭ ጥቃቶች መክቶ መመለስ የቻለው በኢትዮጵያ ብሔረተኝነቱ ህብረቱና አንድነቱን አስተባብሮ እንጂ በመለያየትና በመከፋፈል አልነበረም። በግንጠላና ኢትዮጵያን በማፍረስ ሴራ ተቃኝቶ በደደቢት በረሃ የተፈጠረው ወያኔ ባለፉት 22 ዓመታት በኢትዮጵያና ህዝቧ ላይ ያደረሰው ጉዳት ትልቅ ትምህርትን ሰጪ ነው። አገር የማፍረስ ገንጣይና አስገንጣይ የመሆን ተግባሩን የጀመረው ለስሙም እንኳ ቢሆን ገና የሽግግር ጊዜውን ሳይጨርስ መሆኑ ኢትዮጵያን ለማፍረስ የነበረውን ሩጫ በይበልጥ አጋልጦታል። ወያኔ ኤርትራን ባርነት ወይስ ነጻነት በሚሉና በማይመረጡ ምርጫዎች አስገንጥሏል። አገሪቱ ታሪካዊ የባህር በሯን እንድታጣም አድርጓል። ከመተማ እስከ ጋምቤላ ካለው የአገሪቱ ግዛት ከህዝብ እውቅና ውጭ ለሱዳን አሳልፎ ሰጥቷል። በራሱ ብሔር የበላይነት ብቻ የሚመራ መከላከያ፣ ፖሊስ፣ ደህንነት ኃይልን በመጨቆኛና መከፋፊያ መሳሪያነት መስርቷል። እኔ ከስልጣን ከሌለው አንተ የለህም በሚል የተሳሳተና መርዘኛ ቀስቀሳ የትግራይን ህዝብ ከሌሎች ኢትዮጵያውያን ወገኖቹ እንዲነጠል አድርጓል። ሌላውን የኢትዮጵያ ህዝብ ደግሞ በቋንቋ፣ በብሔር፣ በጎሳ፣ በሃይማኖት ወዘተ እየከፋፈለ ኢትዮጵያዊ ብሔረተኛነትን ሸርሽሯል። የህዝብ አብሮነትንና አንድነትን ለማላላት፣ ለማጥፋት ተግቶ ሰርቷል። እዚህ ላይ ሁለት አበይት ጥያቄዎች ማንሳት ተገቢ ይሆናል። የወያኔ ጸረ ኢትዮጵያነት ከ1983 ዓመተ ምህረት በኋላ የተፈጠረ ነው ወይስ ከስረ መሰረቱ የነበረበት የማይለቅ ባህሪው ነበር? ወያኔ ከ1983 ዓመተ ምህረት በኋላ ከኢትዮጵያ ይልቅ ወገኝተኝነቱ ለምን ለኤርትራ ያዘነበለ ሆነ የሚሉ ጥያቄዎችን ባጭሩ ማየትም ይጠቅማል። የወያኔ ጸረ ኢትዮጵያነት ገና ከጥንስሱ በደደቢት በረሃ የጀመረውና የማይለቅም መግለጫ ባህሪው ነበር፣ ዛሬም ነው። የወያኔ ጸረ ኢትዮጵያነት ገና ከጥንስሱ በደደቢት በረሃ የጀመረውና የማይለቅ መግለጫ ባህሪው ነበር፣ ዛሬም ነው። የወያኔ ጸረ ኢትዮጵያነትን ቀረጻና ተንከባክቦ ያሳደገው ደግሞ ሻዕቢያ ነው። ወያኔ ትግራይን ከኢትዮጵያ አስገንጥሎ ነጻ የትግራይ ሪፐብሊክን እንመሰርታለን የሚል ማኒፌስቶን ያዘጋጀውም በደደቢት በረሃ ነበር። በዚያን ዘመን በነበረው የትግራይ ህዝብ እምነት ትግራይን ከኢትዮጵያ መገንጠል የሚል ሐሳብ መደመጥ የሚችል አልነበረም። ከፍተኛ ተቃውሞ ነበረው። የትግራይ ነጻ ሪፐብሊክ የወያኔ አቋም በኢትዮጵያዊነቱ በማይደራደረው የትግራይ ህዝብ ዘንድ የሚታሰብ አልነበረም። ከዚህ በተጨማሪም በትግራይ ስለ ኢትዮጵያ አንድነት የሚያስተምር ኢሃፓም ነበር። የትግራይ ህዝብ ችግር ሊፈታ የሚችለው በኢትዮጵያ አንድነት ዙሪያ በሚፈጠር ዴሞክራሲያዊ ስርዓት ብቻ ነው የሚለው የኢሃፓ ኢሃሰ አቋም በትግራይ ህዝብ ዘንድ ተቀባይነቱ እጅግ ያመዘነ ነበር። ከ1967 እስከ 1969 ዓመተ ምህረት ኢሃፓ ኢሃሰና ወያኔ አለመግባባት እየሰፋ ሲሄድ የእያንዳንዱ ገበሬ ማህበር ነዋሪ በማን መተዳደር እንደሚፈልግ በዴሞክራሲያዊ መንገድ መወሰን እንዲችል ምርጫ እንዲሰጠው በኢሃሰና በወያኔ አደረጆች መካከል ከስምምነት ተደረሰ። ይህ ስምምነት ወደ ተግባር ሲለወጥ አብዛኛው የአጋመ አውራጃ ገበሬ ማህበር ነዋሪዎች በኢሃፓ ኢሃሰ መተዳደርን እንደሚመርጡ በግልጽ እያሳወቁ ሄዱ። ይህ አዝማሚያ ከአጋሜ ወደ አድዋና ክልታው ላሉ እየተዛመተ ሲሄድ የወያኔ አመራሮች ሁለት መሰረታዊ እርምጃዎችን ወሰዱ። የመጀመሪያው በውስጡ የነበሩ የወያኔ አባላት እስከ አመራር ድረስ የትግራይ መገንጠልና የሻዕቢያ ተልእኮ አስፈጻሚነቱን ይቃወሙ ነበር። ከ1969 እስከ 1977 ዓመተ ምህረት ድረስ ባለው ዘመን ወያኔ ራሱን ከሚቃወሙት አባላቱ የማጽዳት ተግባርን አከናወነ። የወያኔ መስራች አባላት የነበሩት እነ ገሰሰው አየለ፣ ዘርዑ ገሰሰ፣ ሙሴ መሃሪ፣ አታክልቲ ቀጠላ፣ አጽብሃ ዳኘው ወዘተ የመሳሰሉትን በመግደልና ሌሎች ጥቂት አባላት ደግሞ ከድርጅቱ በማባረር ራሱን አጸዳ። በዚህም የትግራይን መገንጠልና የሻዕቢያ አገልጋይነቱን ከማይቀበሉ የራሱ አባሎች ተቃውሞ ራሱን አጸዳ። ሁለተኛው በትግራይ ምድር የሚንቀሳቀሰው ኢሃፓ ኢሃሰ የትግራይ ህዝብ ችግር የሚፈታው በኢትዮጵያ አንድነት ዙሪያ በሚፈጠረው ዴሞክራሲያዊ ስርዓት እንጂ በመገንጠል ሊሆን አይችልም የሚለው የኢሃፓ አቋም በትግራይ ህዝብ ዘንድ ተቀባይነትን እያገኘ ሄደ። ይህንን የተዘበራረቀ ሁለት አቋም ለመለየት በወያኔና በኢሃሰ የህዝብ አደራጆች መካከል በህዝብ ምርጫ እንዲወሰን ከስምምነት ተደረሰ። በዚህም መሰረት ከደርግ ነጻ በወጡ የገበሬ ማህበራት ነዋሪዎች ዘንድ በኢሃሰ ትተዳደራላችሁ ወይስ በወያኔ የሚል ምርጫ ይቀርብላቸው ነበር። በተለይ የአጋሜ አውራጃና ከፊል አድዋ አርሶ አደሮች በኢሃፓ ኢሃሰ መተዳደርን እንደሚፈልጉ ከውሳኔ ደረሱ። ከዚህ በኋላ ነበር ወያኔ በቀጥታ ወደ ሻዕቢያ ተጉዞ ኢሃሰን በመውጋት የሻዕቢያን ትብብር የጠየቀውን የተቀናጀ ጦርነት ከፍቶ ኢሃሰን ከትግራይ ምድር ማስወጣት የቻለው። የትግራይ ህዝብ አማራጩ የነበረው ኢሃፓን ሲያጣ በግዴታ የወያኔን የጥፋት ተልእኮ የተሸከመው። ወያኔ በትግራይ ህዝብ ስም ይነግዳል እንጂ ለትግራይ ህዝብም የጠቀመ ድርጅት አይደለም። ወያኔ የቆመው ለራሱና በዙሪያው ለተኮለኮሉ አሸርጋጆቹ ብቻ ነው። ብዙሃኑ የትግራይ ህዝብ ዛሬም የኔ ህይወት በገሌ ነው ካለችው እንስሳ የተለየ ህይወት የለውም። የትግራይን ህዝብ ወያኔ ከሌላው ኢትዮጵያዊ ወገኑ እንዲነጠል መርዝ ረጨበት እንጂ አልጠቀመውም። ትናንትና ባርነት ወይስ ነጻነት የሚል ምርጫን በግዳጅ በወያኔና ሻዕቢያ ተጭኖባቸው የተለዩን ኤርትራውያን ወገኖቻችን ህይወትም ለከፋ አፈናና አገዛዝ ተጋለጡ እንጂ የተጠቀሙት ነገር የለም። ሻዕቢያና ወያኔ ጋር ተመሳሳይ ጽንፈኛ አቋም የያዙ የብሔር ድርጅቶችም ከዚህ የተለየ ነገር ለነገዋ ኢትዮጵያ የሚያመጡ ሊሆኑ አይችሉም። ሁለት ዓመታት በኢትዮጵያ የታዩና የተከሰቱ ጽንፈኛ የብሔር ጥያቄዎች አተያይና ውጤታቸው መማር ለሚሻ ሁሉ ትልቅ ትምህርት ሰጪዎች ናቸው። የኢትዮጵያ ሕዝብ ግን የአበራሽን ጠባሳ ያየ በእሳት አይጫወትም የሚል ምላሽ የሚሰጥበት ጊዜ ሩቅ አይሆንም። የኢትዮጵያ ሕዝብ በአገሩና በራሱ ጉዳይ መወሰን የሚችልበትን ነጻነት ሲያገኝ የሚሻለውንና የሚበጀውን የመምረጥ ስልጣኑም እውቀቱም አለው። ኢትዮጵያ የወደፊት ዕጣ ፈንታው ብቸኛ መፍቻ መሳሪያው በኢትዮጵያ አንድነት ዙሪያ በሚፈጠር ዴሞክራሲያዊ ስርዓት መሆኑን ጠንቅቆ ያውቃል። ወደፊት በትግሉ በሚያመጣው ዴሞክራሲያዊ ስርዓት የጋራ ታሪኩን፣ የስነቦና ስስሩን፣ ለዓላዊ የግዛት አንድነቱን ወዘተ ከግምት ውስጥ በማስገባት የሚሰጠው የመፍትሄ አቅጣጫ ለዘላቂ ሰላሙና እድገቱ መሰረቱ መሆኑንም ጠንቅቆ ያውቃል። በጋብቻ የተሳሰረና የተዋለደ እንዲሁም ስር የሰደደ አብሮነትና ትስስር ባለበት ህብረተሰብ ውስጥ የንገንጠል ጉዳቱ ያመዘነ መሆኑን ህዝብ ጠንቅቆ ያውቃል። የህዝብ ለህዝብ ግጭት የወያኔ ስር የሰደደ ምኞት ቢሆንም የኢትዮጵያ ህዝብ አልሞከረውም፣ አላደረገውም። ይህ ደግሞ ለህዝብ አንድነት አብሮነት ትልቅ ግብአት አለው። ኢትዮጵያ ኋላቀርና ድሃ የምትባል አገር ብትሆንም ድህነቱም ሆነ ኋላቀርነቱ ተፈጥሯዊ አይደለም፣ ሰው ሰራሽና ስርዓት ወለድ ነው። ይህ ስር የሰደደ ችግርና ድህነታችን ተስፋ አስቆራጭ ሆኖ ወያኔ እንደሚያልመው የግጭትና የብጥብጥ መንስኤ ሊሆን አይችልም። ለኢትዮጵያውያን የተለያዩ እምቅ ሀብቶች ባለቤት መሆናቸው ትልቅ የጋራ ተስፋቸው ነውና ኢትዮጵያን ዳሸን እየፈሉ ያሉ ጽንፈኛ ብሔረተኞችና ወያኔ እነዚህን ሁሉ እንደ ጥንካሬያችን ሳይሆን እንደ ድክመቶቻችን እየተመለከቱ ቀብጸ ተስፋ ምኞታቸውን እንዲያቆሙ የማሰቢያ ጊዜ ይኖራቸው እንላለን። ተወደደም ተጠላም ኢትዮጵያ የሁሉም ኢትዮጵያዊ ሕዝብ የጋራ አገር ነች። የኢትዮጵያ የወደፊት ዕጣ ፈንታ ሊወሰን የሚችለው በሕዝቦቿ የጋራ ስምምነት እና ይሁንታ ብቻ ነው። ለትግራይ፣ ለኦሮሞ፣ ለአማራ ወይም ለወላይታ ወዘተ ብሔር ቆሜያለሁ የሚል ጽንፈኛ የብሔር ድርጅት ከሌላው የኢትዮጵያዊ ይሁንታና ስምምነት ሳያገኝ ብሔሬን እገነጥላለሁ ወይም አስገነጥላለሁ ማለት ሕጋዊም ፍትሃዊም አይደለም። ኢትዮጵያ ሕዝብ በጋራ ተወያይቶ ተግባብቶና ተቻችሎ የሚኖርባት የሁሉም አገር ናትና ነው። ይህን ምሳሌ ከመገንጠል ጥያቄ ጋር ማመሳሰል ይቻላል። በአንድ መንደር ውስጥ 20 ቤተሰቦች ተጠጋግተውና ተቀራርበው የሚኖሩ ቢሆን ከ20ዎቹ ቤተሰቦች አንዱ የሰራውን ቤት የኔ ስለሆነ በእሳት ማቃጠል አለብኝ ብሎ ቢነሳ ቤቱ በእሳት የማቃጠል መብት ሊኖረው አይችልም። ጥያቄውም ሕጋዊም ፍትሃዊም ሊሆን አይችልም። ሌሎቹ 19 ጎረቤቶቹም አይቀበሉትም። የእሱ ቤት በእሳት መቃጠል ወደ ሌሎች ተዛምቶ የሌሎቹንም ያቃጥላልና ነው። ስለዚህ የ19 የተቃውሞ ሕጋዊም ፍትሃዊም ይሆናል። ስለዚህ እንገነጠላለን ወይም ኢትዮጵያዊ አይደለንም የሚሉ ጽንፈኛ አቋሞች ከኢትዮጵያ ተጨባጭ ሁኔታዎች ጋር የሚጋጩ ናቸው። ዋናው ቁም ነገር ጽንፈኝነት የጥቂት ጠባብ ቡድኖች እብደት እንጂ የሕዝብ አይደለም፣ ወደፊትም ሊሆን አይችልም። ጠቅላላ ዝግጅታችን በዚሁ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ በድጋሚ እናሰማለን። ደህና እምሹ።
¶¶